ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ኖተ.ኦርግ በቀጥታ መከታተል ይቻላል። እስቲልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መስከረም 22 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ መስከረም 22 ቀን 304 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በየሳምንቱ አርብ የሚቀርበውን ከአድማጮች የደረሱንን መልእክቶች የምናስተላልፍበት ከደብዳቤዎች አምድ ዝግጅታችንን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በአገዛዙና በወያኔ ቡድን መካከል ያለው ቅራኔ እየተባባሰ ነው። የፌዴሬሽን ምክር ቤት ተብዬው በአፈጉባኤ አማካኝነት በሰጠው መግለጫ ህገ መንግስታዊ ሂደትን በተከተለ መልኩ የህዝብ ተወካዮች ምክር ቤት ምርጫውን ሲያራዝም የወያኔ ቡድን ግን ህገ መንግስቱን አደጋ ላይ የሚጥል መጃ ወስዷል በማለት ወያኔን ነቅፏል። አፈጉባኤው ማብራሪያውን በመከተል ምርጫ የማስፈጸም ኃላፊነት የምርጫ ቦርድ ሆኖ ሳለ የወያኔ ቡድን የራሱን ምርጫ ቦርድ በማቋቋም በትግራይ ምርጫ አካሂዳለሁ ብሏል ካለ በኋላ የትግራይ ክልል ይህን ድርጊት ፈጽሞ በመገኘቱ በቂ ህገ መንግስታዊ መጃ ሊያስወስድ የሚችል መሰረት እንዳለ ጠቁመዋል። ሊወሰዱ ከሚችሉ እርምጃዎች መካከል የክልሉን ህግ አውጪና ህግ አስፈጻሚ አካል ማገድ አንዱ ሲሆን ቀጥሎም ለፌደራል መንግስት ተጠሪ የሆነ ጊዜያዊ የክልል መንግስት ማቋቋምና የመከላከያ አባላት በማስተማራት ህገ መንግስቱን አደጋ ላይ የጣለውን ድርጊት መቆጣጠር ናቸው በማለት ገልጸዋል። የወያኔ ቡድን ባለስልጣኖች ሰሞኑን በተከታታይ በሰጡት መግለጫ ከመስከረም 30 በኋላ በፌደራል ደረጃ ህጋዊ የሆነ አካል ስለማይኖር ከበላይ የመጣ ማናቸውንም ውሳኔ እንደማይቀበሉ አስረግጠው መግለጻቸው ይታወቃል። አገዛዙ በተደጋጋሚ ከወያኔ ጋር የሚያደርገው ትርጉም አለው አተካሮ የህዝቡን ጸረ ወያኔ አቋም ስለሚያውቅ ቀልቡ ስቦ የራሱ ደጋፊ ለማድረግ መሆኑን ይታወቃል። የብሔራዊ መረጃ ደህንነት አገልግሎት የተባለው በሰጠው መግለጫ በወያኔ ቡድን ተልእኮ ተሰጥቶት በአዲስ አበባና በደብረ ዘይት ጥቃት ለመፈጸም የተላከ አንድ የጥፋት ቡድን 10 ክላሽንኮቭ መሳሪያና 280 ጥይቶችን ይዞ ከመቀሌ ወደ ባቲ ሲጓዝ ባለፈው ሳምንት ቅዳሜ መስከረም 16 ቀን በቁጥጥር ስር የዋለ መሆኑን ይዘረዝራል። እድሪስ ኢያሱ መሐመድ በሚባል የኦነግ ሸኔ አባል የተመራው ይህ ቡድን በውስጡም ምን ያህል ሰዎች እንዳሉበት ያልተገለጸ ቢሆንም የቡድኑ አባላት ትግራይ ውስጥ በወያኔ ወታደራዊ ስልጣና የተሰጣቸው መሆኑንና ከዚህም በፊት በተደጋጋሚ የሽብር ተግባሮች እንደፈጸሙ መግለጫው ይዘረዝራል። በተያያዘ ዜና የኢሬቻ በዓል በሰላም እንዳይከበር ሲንቀሳቀሱ የነበሩ 503 ሰዎች በቁጥጥር ስር መዋላቸውን የኦሮሞ ፖሊስ ኮሚሽን ገልጿል። ከግለሰቦቹ ጋር የተለያዩ በዛ ያሉ መሳሪያዎችም ተይዟል ተብሏል። አምነስቲ ኢንተርናሽናል ሐሙስ መስከረም 21 ቀን ባሰራጨው ባለ 21 ገጽ ዘገባ የሳውዲ አረቢያ መንግስት በየእስር ቤቱ ኢሰባዊ በሆነ መንገድ ታጉረው የሚገኙት በሺዎች የሚቆጠሩ ኢትዮጵያውያን ከፍተኛ በደል እየፈጸመ መሆኑን ዘግቧል። የሳውዲ ባለስልጣኖች ኢትዮጵያውያኑን በሰው ልጅ ላይ ይደርሳል ተብሎ በማይገመት እጅግ ከፍተኛ የሆነ ጭካኔ አስረው የሚያሰቃያቸው መሆኑን የገለጸው ዘገባ ኢትዮጵያውያኑ ለኮሮና ቫይረስና ለሌሎች በሽታዎች በሚያጋለጥና እጅግ ከፍተኛ የሆነ ሙቀት ባለበት ሁኔታ ውስጥ መታሰራቸው የታሰሩበት ክፍል እንደ መጸዳጃ እንዲጠቀሙ መገደዳቸው በቂ የሆነ ምግብና ውሃ የማይቀርብላቸው መሆኑን ገልጿል። ከመካከላቸው አራት ሰዎች እንደሞቱ ተቋሙ በእስር ከሚገኙ ኢትዮጵያውያን መስማቱን ዘግቦ ቢያንስ የሶስት ሞት ከሌላ ምንጭ ማረጋገጡን አስታውቋል። ሁለት ስደተኞች ስለሁኔታቸው ተቃውሞ በማሰማታቸው በፖሊስ ተወስተው በኤሌክትሪክ ሾክ እንደተቀጡ 8 እስረኞች ደግሞ ተወስተው በፖሊስ እንደተደበደቡ ከእስረኞቹ መረጃ ያገኘ መሆኑን ዘርዝረዋል። በእስር ቤት ውስጥ በተለያዩ በሽታዎች እንዳሉ ከነዚህም ውስጥ ቆዳ የማሳከክ ተቅማጥና የቢጫዋባ በሽታ በብዛት መኖሩን የሚጸዳዱበት ከሚተኙበት ብዙ ያራቀ መሆኑን ቀደም ብሎ በጥይት የቆሰሉት ህክምና ያላገኙ መሆናቸውን የታሰሩ ስደተኞች እንደገለጹለት ተቋሙ ዘግቧል። በአሁኑ ወቅት በሳውዲ የተለያየ እስር ቤት ውስጥ ከታሰሩ ኢትዮጵያውያን ስደተኞች መካከል አብዛኛዎቹ ቀደም ብሎ በየመን ያሉት የሁቱ አማጽያን ካደረሱባቸው ጥቃት በመሸሽ ወደ ሳውዲ የገቡ ናቸው። በሃጫሉ ሁንዴሳ ግድያ በተጠረጠሩ አራት ግለሰቦች ላይ አርብ መስከረም 22 ቀን ክስ የተመሰረተ መሆኑን ታወቀ። የክሱ ዝርዝር ተከሳሾቹ ጥላሁን ያሚ ባልቻ፣ ከበደ ገመቹ መገሳ፣ አብዲ አለማዮ በዳኔና ላምሮት ከማር መሐመድ የሚባሉ መሆናቸውን ገልጾ ሁሉም ከኦነግ ሸኔ በተሰጣቸው መመሪያ መሰረት ዘፋኙን ለመግደል አሲረው ግድያውን መፈጸማቸውን ይዘረዝራል። የክሱ ዝርዝር አገዛዙን ለማስወገድ አንዳንድ የተመረጡ ሰዎች መመታት አለብን በማለት ጥላሁን ያሚ ባልቻ የኦነግ ሸኔ ሰዎች እንደቀረቡትና እሱም ወደ ገመቹና አብዲ አለማየው ቀርቦ እንደመለመላቸው ያትታል። ተከሳሾቹ ክሱን ከባለሙያው ሰምተው ለመከራከር ጊዜ በመጠየቃቸው ጉዳዩን ለማየት ለመስከረም 26 ቀን ተቀጥሯል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና ባለቤታቸው የኮሮና ቫይረስ የያዛቸው መሆኑን በምርመራ ተረጋገጠ። ሁለቱም የኮሮና ቫይረስ እንደያዛቸው ሊረጋገጥ ይቻለው ቀደም ብሎ የዋይት ሃውስ ሰራተኛና የፕሬዝዳንቱ የቅርብ አማካሪ የሆነችው ሴት በቫይረሱ መያዟን ከተረጋገጠ እነሱም ለምርመራ ደማቸውን ከሰጡ በኋላ ነው ተብሏል። የአሜሪካው ፕሬዝዳንት የኮሮና ቫይረስን ለመከላከል መውሰድ እንደ ማስክ እንደ መጠቀም ርቀት መጠበቅና ሌሎች የጥንቃቄ እርምጃዎች አልቀበልም በማለት አሻፈረኝ ብለው የቆዩና ተከታዮቻቸውም በዚህ አስተሳሰብ ሲመረዙ የነበሩ ሲሆን በሽታው በአሜሪካ ከ7.5 ሚሊዮን ህዝብ በላይ ይዞ ከ210 ሺህ ሰው በላይ ሊገድል የቻለው የትራምፕ አስተዳደር ባሳየው ቸልተኝነት ነው የሚል ወቀሳና ወገዛ ከበርካታ አካባቢዎች ሲደርሱባቸው እንደነበረ የሚታወስ ነው። አድማጮቻችን፣ የዛሬው ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
በአልን በማስገደድ ማስከበር አይቻልም። ማንኛውም አይነት በዓል ህዝባዊ የሚሰኘው በህዝብ ፈቃደኝነት ሲከናወን እንጂ በማስገደድ በማስፈራራትና በጥበቃ ሊሆን አይችልም። ሰላማዊ ህዝብን ከቦታ ቦታ እንዳይንቀሳቀስ ማድረግና በየከላው ማገድ እንዴት ህዝባዊ በዓልን ማክበር ተደርጎ ሊታይ ይችላል? በመሰረቱ የተለየ የፖለቲካ ትኩረት ለማስገኘት ካልሆነ በቀር ረጫ እንኳንስ በሌላው ህዝብ መሃል በኦሮሞ ህዝብ መካከለም ሁሉም የሚያከብሩት በዓል አልነበረም። የአማራ ነገስታት አግደው አስቀሩት ብሎ ለማለት እንኳን የሚያበቃ ሀቅ የሌለው ነው። ነገስታቱ ባህልን የሚያግዱ ቢሆን ያቴቴ በአዳም ልኮ በየቤቱ በሴቶች መፈጸሙ እንዲቀር ለምን አላደረጉም ብሎ መጠየቅም ጥሩ ነው። በጊዜው የነበሩ የኦሮሞ አርበኞች እነ ባልቻባ ነፍሶና እነ አብዲሳ አጋ ሌሎችም የኦሮሞ ጀግኖች ጀነራሎች እነ ጃጋማ ኬሎ ታደሰ ብሩን ጨምሮ የኢትዮጵያን ትውፊት አክባሪዎች የነበሩ እንጂ ለማፍረስ ህዝቧን ለመከፋፈል ፍላጎት የነበራቸው አልነበሩም። ይህን የሚያደርጉት ፈርተው ነበር ማለት ነው? ዝም ብለው የተመለከቱት ኦሮሞ ባህሉ እንዳይከበር ፈልገው ነበር ማለት ነው? እነዚህ ሁሉ ጀግና ኢትዮጵያውያን የዛሬዎቹን የውጭ ተላላኪዎች እነ ጋቢሳና ገመቹን ገርባንና ጃዋርን ሲጠብቁ አልቆዩም። ፈጽሞ የማይመስል ነገር ነው። አገርን ለማቆየት ባህልን ለማስጠበቅ የጋራ መግባባትን ይጠይቃል። እነዚያ ጀግና የኦሮሞ ልጆች ኢትዮጵያን ለመበተን ሳይሆን አንድ ለማድረግ ባህሏን ለማቀራረብ የሰሩ ስለነበሩ ያንድ ወገን ጮሌነት አልነበረበትም። ሁሉንም ነገር አብረው መክረውና ዘክረው የሚያደርጉት ነበር። ይህ አይነቱ የቸብቸብ ፖለቲካ እንዳልተቀመ በመንግስቱም በመለሰም የግል ፕሮጀክቶች ውድቀት የደረሰውን መረዳቱ ተገቢ ነው። በተለይ ባህላዊ በዓልን በተመለከተ ህዝብ በፈቃዱ ከፈለገው ጓደኛው ጎረቤቱ ዘመድ አዝማር ጋር የሚያከብረው እንጂ የተፈለጉ ብቻ እንዲገቡ ያልተፈለጉ እንዲወገዱ የሚያደርግ አይደለም። እንኳንስ ብዙ የተወራረሰ አሰራር ያለው የኢትዮጵያ ባህል ቀርቶ በእምነት ልዩነት ያላቸው የእስልምናና የኦርቶዶክስ ክርስቲያን አማኝ ኢትዮጵያውያን በዓሎቻቸውን የሚያከብሩት በጋራ ነው። በሬቻ በዓል ምክንያት መንገደኛ አማሮች ካሉበት ስፍራ ወደ አዲስ አበባ እንዳይገቡ በወታደር መታገዳቸው ፍቅርን፣ ሰላምን ወይስ ጥላቻንና ልዩነትን ለማጎልበት? ህዝብ ዘሩን ሳይጠይቅ በየመንደሩ ሲያከብረው የነበረው የግንቦት ንፍሮን እንጂ እሬቻን አልነበረም። እሬቻ በተወሰኑ የኦሮሞ ተወላጆች በደብረ ዘይት ሆራ ሐይቅ ዙሪያ እንግጫን እየነቀሉ በውሃው እየተራጩ የሚያከብሩት መሆኑ የታወቀ ነው። ነገር ግን እንደ ግንቦት ንፍሮ በፈቃደኝነት በከተማው ውስጥ በየመንደሩ ነዋሪው ፈልጎና ወዶ የሚያደርገው አልነበረም። እሬቻ የሚታወቀው በተወሰኑ አካባቢዎች ብቻ ነበር። ይሁን እንጂ ማንኛውም ኢትዮጵያዊ ሊያከብረው የሚገባ ነው። ታርጋ ተሰጥቶት የከሌ ባህል የከሌ ልብስ እየተባለ የሚከበር መሆን አይገባውም። ባላትን ለማክበርም ጎሳውን ተጠይቆ ምልክት ተሰጥቶት የሚደረግ ሳይሆን ሁሉም የሚካፈልበት ነፃ የሆነ ነው መሆን ያለበት። ይህ ለመስቀልም ለሌሎች በዓላትም ሲሰራ የኖረ ነው። የአማራ ባህል፣ የትግሬ ባህል፣ የሀዲያ ባህል፣ የወላይታ ባህል፣ የሲዳማ ባህል የሚሉት ነገር የለም። ምክንያቱም ግልጽ ነው። በኢትዮጵያ ውስጥ ማንኛውም ጎሳ ወይም ብሔረሰብ ከሌላው ያልወሰደው ባህል የለም። አንድ ብሔረሰብ የኔ ነው የሚለው ሁሉ በሌሎች ውስጥ ያለ ከሌሎች የተወሰደ ወይም የተዳቀለ ነው። የጊዜው ገዢዎች እድል አግኝተናል ብለው ህዝብን ለመለያየት ልብስ ሁሉ አበጅተውለታል። ቀለሙን አሽጎርጉረው የጎሳ መለያ አድርገውለታል። ወደ ባህል መሰረት እንውረድ ከተባለ ያሁኑ አለባበስ ከ50 ዓመታት በፊት የሚታወቅ አልነበረም። ዘረኞች የሚጫወቱበት ካርድ ባህል ሆኖ መገኘቱ ያሳዝናል። የኢትዮጵያውያንን ባህል አለማወቃቸው እንጂ የተገኘው በጋራ ተዋጽኦ መሆኑ ቢገባቸው ኖሮ ስለ ቀለምም ስለ ጨርቅም ማሰብ ባልተገባቸው ነበር። የዘረኞች ስርዓት በሁለት ምክንያቶች እስካሁን ሊያንሰራፋ ችሏል። አንደኛው ህዝብ ሁኔታውን ለማወቅ እድል ባለማግኘቱና ያለውም የዜና ማሰራጫ በገዢዎች ቁጥጥር ስር በመዋሉ ሀቅ ሲወጣ እውነቱ ሊታወቅ ባለመቻሉና አብዛኛው ህዝብ የገዢዎች ዲስኩርስ ሰለባ በመሆኑ ነው። ሁለተኛው አውቆ የሚታለለው ተስፈኛ የሆነው የትግል ተመክሮ የሌለው ለመጣው ሁሉ የሚሰግደው ፍርሃቱ ከኮቪድ-19 ቀድሞ ያነቀው የራሱ የሆነ እምነት የሌለው ወዘተ የስቃያችን መራዘም ምክንያት እንዲሆን ሆኗል። ይህን ለመወጣት ለገንዘብ የሚሯሯጥ ሳይሆን ለህዝብ የሚሰራ በደሉ የገባው በትግል የሚያምን ምንም ጊዜ ህዝብን የሚያስቀድም ሚዲያ ሲመረጥ ፍኖተ ዲሞክራሲ ባለፉት 40 ዓመታት ህዝብን በማስቀደም የህዝብ ልሳን ሆኖ ለሐቅ ሲታገል የቆየ ሬዲዮ ስርጭት መሆኑን እንገነዘባለን። ምንም እንኳን በአገር ውስጥ እንደ ልብ ለመንቀሳቀስ የገዢዎች ጫና ያለበት ቢሆንም ባለው አቅም ሁሉ ስለ ኢትዮጵያ ህዝብ በደል ከመናገር ተቆጥቦ አያውቅም። የፖለቲካ አመለካከት ያለው የነጻነት ትግል አራማጅ በተለይም በኢትዮጵያዊነት ላይ የማያወላዳ አቋም ያለው በመሆኑ ከጠላቶች ድጋፍ አያገኝም። በማስታወቂያ ገንዘብ አይቀበልም። በትግልና በኢትዮጵያ ነጻነትና ህልውና ላይ የሚያምኑ ዜጎች ሁሉ እርዳታቸውን እንዲያደርጉ ተጋግመን ጠይቀናል። አሁንም እንጠይቃለን። የተጋረደው ዳመና ይገፋል፣ የኢትዮጵያ ፀሐይ ያበራል። ድል ለኢትዮጵያ።
ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ይድረስ ለፍኖተ ዴሞክራሲ አዘጋጆች እንዲሁም የፕሮግራሙ ተከታታዮች እንደምን ሰንብታችኋል? ወላጆቻችን ሌባን ከነጠበቃው አብረው ቃይዱ ነበር። የወንጀለኞች ጠበቆች ሳይታከቱ ለሌቦቹ ጠበቃ መሆናቸው አልቀረም። ዘረኛውና ሀገራጥፊው መለስ ዜናዊ ሲሞት ደረታቸውን የደለቁትን ወራዶች ሁሉ ማስተዋወስ ይበቃል። የኢትዮጵያ ጣላ ሲሞት ደስታ እንጂ ሀዘንን ምን አመጣው? አንጃባሏን አዳንቃ የተሰው ጀግኖችን ሳይቀር ዘልፋ መጻፍ ጻፍ ያለችውን የወያኔ ሚኒስቴርና ሹመኛ በተመለከተ ታሪክ ለማስተካከል ሲጣር የሞተን ሰው ወቀሳችሁ ብለው አንገት ሊያስቀብሩ የጣሩ ብዙ ናቸው። እሷ ግን አግኝታቸው የማታውቃቸውን እነዘሩ ክህሸንን ስትወነጅል የጻፈችውን ሲያወግዙ ሲተቹ አልተሰሙም። ታሪክ በሐቅ መጻፍ አለበት እንጂ ሞቷል በሚል የሚካድ የሚሸፋፈል ሊሆን አይችልም። ፕሮፌሰር መስፍን ይኸው ሞተዋል። በህዝብ ላይ ያደረሱት በደል የሚደበቅ የሚሸፈን አይደለም። የትኛውስ ባህላችን ነው ባንዳን ሲሞት አድንቁት ወይም ኃጢአቱን ሸፋፍኑለት የሚለን? ታሪክ ሊደብቁ ሲሹ የሞተን አጣንሱ፣ ሊያወግዙ ሲነሱ ግን የሞተን ማብጠልጠል የሚፈቀድላቸውን ባህል እኛ አናውቀውም። ባንዳ ወንጀለኛ ሲሞት ቢከነቸርም ዓለምንም ርህራሄ ጥፋቱን ወንጀሉን ማጋለጥ ያስፈልጋል። አሁን ብርሃነ መስቀል ረዳ ለብዙ ወጣቶች መፈጀት ተጠያቂ የነበረ መጥፎ አንጃ ነው። አዎ መስፍን ወልደ ማርያም ኢትዮጵያና አማራን ህዝብ ሲጎዳ የቆየ የባዕዳን ሎሌ ነበር። ወጣቶች አዲስ ትውልድ አቀኛውን ታሪክ ይወቅ እንጂ ተደናግሮ ባንዳን አርበኛ እንዳይል መጠንቀቅ ተገቢ ነው። ሰማዕታትን ጀግኖችን በክብር እንዘክር ሲሉ በር ይሁን ዝግዛቸው ከዋሽንግተን ዲሲ ደብዳቤያቸውን አጠናቀዋል። ይድረስ ለፍኖተ ዴሞክራሲ የኢትዮጵያን ድምጽ ድምጽ የአፓ የሳተላይት የሬዲዮ ስርጭት የደብዳቤዎች አምድ መርሃግብር። ዘመን ወጥቶ ዘመን ሲተካ መልካም ምኞት መለዋወጥ የዘልማት ግብራችን ሆኖ ከኛ አልፈን ለተተኪዎቻችን እንደወረደ እያረገፍንባቸው መሆናችን አሳዛኝ ብቻ ሳይሆን ወንጀልም ነው። ላለው ለተተኪዎቻችን በስጦታም ይሁን በውርስ ልናስረክባቸው የሚገባን የሚጨበጥን ሀቅ ነው። አገር እንዴት ከትውልድ ትውልድ እንደተላለፈች በቅጡና በጥልቁ የሚያውቁ ጉዳዩን ባሰቡት ቁጥር ያነባሉ። ብዙዎች ስለአገር ጽፈዋል፣ ተቀኝተዋል፣ ዜማ ደርሰው አንጎራጉረዋል፣ አቅራርተዋል፣ ፎክረዋል። ግን ጥቂቶች ብቻ በሐቅ ግንባራቸውን ለአገር ሰጥተው እየታገሉ ሕይወት ማለት ተድላ ደስታ ማለት ትዳር ማለት ልጆች የልጅ ልጆች ማለት ወጥቶ ወርዶ ነግዶ መክበር ማለት ተምሮ ተመራምሮ አዋቂ መሆን ማለት ወዘተ አገር ማለት ነው። አገር በወረት በሀብት በከንቱ ውዳሴና ክብር አትሸጥም አትለወጥም። ለአገርና ለወገን መሞት ዳግም ትንሣኤ ሕይወት እያሉ አሰቃቂ የሞት ጽዋዎችን የተጋቱ ኢህአፓዎችን ማንሳት ማስታወስ የግድ ይለኛል። ጥቂት የማይባሉ የአስተሳሰብ ሚዛናቸው በፋሽስቱ ደርግ ሚዛን የቀነበቡ ኢህአፓን ሲያነሱና ሲጥሉ በሰማው ቁጥር በጠንቋይ ያመነ በእውቀቱ የመነመነ የሚለው አባባል ይታወሰኛል። ኢህአፓ የተጓዘባቸውን ምዕራፎች መርምሮና መዝኖ እርምት ማካሄዱን በተመለከተ በህዳር 1987 ዓ.ም ተመረጥ በወጣው ልሳኑ ዴሞክራሲያ ቅጽ 18 ልዩትም ኢህአፓ ዛሬም እንደ ትናንት በሚል ርዕስ የሰፈረውን በበኩሌ ደጋግሜ ካነበብኳቸው ቅጾች ከሆነው ይህ ሐሳቤን ያደምቅልኛል ብዬ ጠቀስኩት። እጠቅሳለሁ። ከነዚያ ከትናንት ለጋ አፍላ ወጣት ኢህአፓዎች መካከል ከወታደራዊ ድርቅ አረመኔያዊ ጭፍጨፋ እየዳኑት ከጠባብ ብሔረተኞች የጥፋት ጥይት ዶፍ እየተከላከሉ በትግል የቆዩት በተለያዩ ስፍራዎች ከአሳዳጆች ከአሳሪዎችና ከገዳዮች አምልጠውና አድፍጠው የቆዩትን ልጆቻቸው እነሆ ዛሬም በርግጥም አፈተው በርግጥም ተምረው አሽተውና ጎምርተው በአስተሳሰብም በስለው ስህተት መፈጸማቸውን ተገንዝበውና አርመው ዛሬም ከህዝቡ ጋር ወግነው እየተፋለሙ ናቸው። በቆሰለ ልብ ሐዘኑን ለቅሶውን ሰቆቃውን ተቋቁመው የነዚህ ድምር የጫነባቸውን አእምሮአዊና አካላዊ ህመም ታግለው ሞትን አባብለውና ሸንግለው እስካሁን የቆዩትን ወላጆች ኢህአፓ አይዟችሁ፣ ለጥፋቶቻችንና ስህተቶቻችን ይቅርበሉን፣ የእናንተውንና ያቆያችሁልንን ኢትዮጵያ ከጥፋት ለማዳን አሁንም አብረናችሁ ፍልሚያ ላይ ነን ይላችኋል። የጥቅሱ መጨረሻ ዛሬ ኢያፓ ከተመሰረተ 48ኛ አድሚያውን አጠናቆ 49ኛ አድሚያውን አሃዱ ብሏል። ተመነሻይ እንዳልኩት ኢያፓና አፍአዊ የይስሙላ ምኞት አብረው አይሰለፉም። ምኞትን ለመጨበጥ ተግባርን ማስተካከል፣ በተግባር መግለጽ፣ በህዝባዊ ትግሉ መሳተፍ የሚመከር ብቻ ሳይሆን ሊደረግ የግድ በመሆኑ ነው። ተደጋግሞ እንደተነሳው እንዳለው ኢያፓ ይህን ሁሉ ዘመን በትግል መዝለቅ የቻለው በኢትዮጵያ ህዝብ ድጋፍና ፍቅር ነው። በአጽንኦት ግንባሬን ሰጥቼ መናገር የምወደው ኢያፓ ከኢትዮጵያ ህዝብ ውጭ የምንም አገር፣ የማንም መንግስት፣ የማንም ቡድን ድጋፍ ያልነበረው ዛሬም የሌለው መሆኑን ነው። የኢያፓ ኃይሉና ብርታቱ አገሩና የአገሩ ህዝብ ብቻ መሆናቸው ተደጋግሞ የተገለጠ ሲሆን ላብነት በሰኔ 1989 ዓ.ም ዴሞክራሲያ ልዩትም ጀግንነት በርግጥም ፍርሃትን ማቸነፍ ነው በሚለው ርዕስ የሰፈረውን አቀርባለሁ። እጠቅሳለሁ። የኢያፓ አባላት መስራቾችም ሆኑ በሂደት የተቀላቀሉት የነበራቸው ዓላማ የሰፊውን ህዝብ ኑሮ ማሻሻል፣ መለወጥ፣ ማሳደግ ነበር። ካብራኩ የፈለቁበትን ህዝባቸውን የሚወዱ ለጥቅሞቹ ለመብቶቹና ለክብሩ መጣበቅና መረጋጋት ለመፋለም ቆርጠው የተነሱ የወቅቱ ወጣት አርበኞች ነበሩ። እነዚያ በኢያፓ ውስጥና ዙሪያ ለየግል ጥቅማቸው ሳይሆን ለማመኑባቸው ዓላማዎች በቅንነት የተሰለፉት ታጋዮች በርግጥም የመላው ኢትዮጵያ ህዝብ የብሩህ ተስፋ ተእምርት ነበሩ። ታዲያ ይህን ስንል ያንንም ከኢያፓ ውጭ ተመሳሳይ ጥሩ ኢትዮጵያውያን አልነበሩም ማለታችን አይደለም። ደግሞም ኢያፓ ውስጥ መንፈሰ ደካሞችና አሞታቢሶች ፍጹም ዘወር አላሉም ነበር አልንልም። አብዛኛዎቹ በኢያፓ ውስጥና ዙሪያ ተሰልፈው የታገሉ ጓዶች ግን ያለ ጥርጥር ለማመኑባቸው ግልጽ ዓላማዎች በቅንነት የተሰለፉ፣ እነዚያን ዓላማዎች በትግላቸው ለማራመድ ቆርጠው የተነሱ፣ ትግሉ የሚጠይቀውን መስዋዕትነትን በየፈርጁና በየደረጃው ለመክፈል የማያወላውሉ፣ ከግለኝነት ጋር የተቆራኘውን ፍርሃት የሚባለውን ትልቅ ጠላት በቅድሚያ ታግለው ያቸነፉ አኩሪ ጀግኖች ነበሩ። እየታገሉ የወደቁት ሰማዕቶቻችን፣ ተርፈው እየታገሉ ያሉት ደግሞ መኩሪያና መታፈሪያ ጀግኖቻችንና ተስፋዎቻችን ናቸው። የጥቅሱ መጨረሻ። በዚህ ክፉ የታሪክ አጋጣሚ በአገራችን ዘረኛ ቡድኖች በፈረቃ የስልጣን መዘውሩን እየጨበጡ አገርን በጎሳ ከፋፍለው ትናንት ራሳቸውን የትግራይ ነጻ አውጪ ብለው የሚጠሩት ወያኔዎች ዛሬ ድፍን አገርን ኦሮሞ ለማድረግ የንጹሃንን ደም ባሰቃቂ ሁኔታ እንዲፈስ እያደረጉ ያሉት ኦህዴዶች አገራችን ተቀስፋ ባለችበት ልናደርግ የሚገባን የትግል እይታችንን ማጥራት ነው። ፍልሚያውን በወያኔና በኦህዴድ መሃል እንደሆነ አድርገን እንድናይ የሚያደርጉንን በቅድሚያ ልናስወግድ ይገባናል። ፍልሚያው ኢትዮጵያን አንድነትን በሚሉና የዚህ ተጣራሪ በሆኑት በኦዴፓ፣ በህወሓት፣ በኦነግ፣ ባድርባዎችና ባንጃዎች መካከል ነው። ፍልሚያው እነዚህን ቡድኖች በጋድና በስውር ከሚረዱ አገራትና ቡድኖችም ጋር ነው። ፍልሚያው ግዙፉን የኢትዮጵያ ታሪክ በሚሰርዙ በሚደልዙና የተረት ተረት ወሬ ያነፈሱ ያገርን አንድነት ለማናጋት በተሰለፉት መሃል ነው። ፍልሚያው በኢትዮጵያ ህዝብና የኢትዮጵያን አንድነት ለመበተን ከሚያሰሩ ቡድኖች ጋር መሆኑ በአጽንኦት ሊታይ ይገባዋል። እዚህ ላይ ከላይ በጠቀስኩት የዴሞክራሲያ ቅጽ ኢያፓ ከኢትዮጵያ ህዝብ እምነትና አቋም የወጣ ያፈነገጠ መስመርም የትግል አቅጣጫም እንደሌለውና እስትንፋሱም የኢትዮጵያ ህዝብ እንደሆነ የሚያሳየውን ልጥቀስ። ታዲያ አሁንም መልሶ መላልሶ እስትንፋስ የሚሰጠው ኃይልና ብርታት ሆኖ የሚያንደረድረው ይኸው የሰፊው ኢትዮጵያ ህዝብ በቸርነቱ የለገሰው እምነትና ፍቅር የጣለበትም ከባድ ተስፋ ነው። እኛ ዛሬም በኢያፓ ውስጥ ተሰልፈን ለመታገል የታደልን አባላቱ ደግሞ እምነትና ፍቅሩን አንዴም ያልነፈገንን ትብብሩን፣ ድጋፉና እርዳታውን እየለገሰ አይዟችሁ በርቱ እያለ ያስቀጠለን መከራና ችግሮቻችንን አብሮ የተቋፈደውን ዛሬም እንደ ትላንት ተስፋ የጣለብንን የኢትዮጵያ ህዝብ ከቶም ለአንዲት ቅጽበት እንኳን ልንክደው ልናሳፍረው አይገባም። እንዴት ተደርጎ? የጥቅሱ መጨረሻ። በቅርብ ጊዜ የኢትዮጵያ ታሪክ በወታደራዊው ደርግ በቀይ ሽብር ከፈሰሰው የኢያፓ ጀግኖች ደም ለጊዜው በብዛት ቢያንስም በአሰቃቂነቱ ተወዳዳሪ የሆነ ያለው ያገዛዙ የኦዴፓና የሸሪኮቹ ጭፍጨፋን ለማስቆም በሚስጥር እየመከሩ መደራጀት፣ በስልት መታገል አማራጭ የለሽ መሆኑን ማስቀመጥ ወዳለው ህዝባዊ ትግሉን ለማጥራት ይበጅ ዘንድ በግንቦት ወር 2001 ዓ.ም ተመረሰ በዲሞክራሲ ቀስ 34 ቁጥር 7 ትግላችን ለብዙሃኑ ትግላችን ለኢትዮጵያ በሚለው ስር የሰፈረውን አቀርባለሁ። መሰረታዊ ነገሮችን አስቀምጠን እናጠቃል። በምንም አይነት መልኩ ብናየው የኢትዮጵያ ህብረተሰብ ዋና ኃይል የሆኑትን አርሶ አደሩንና ላባደሩን የስልጣን ምንጭ የስልጣን ባለቤት ያላደረገ ስርዓት በሌለበት ያለምንም የመንግስት ተጽዕኖ በነጻ መደራጀት በማይችሉበት ሀገራቸው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ የራሳቸው ህይወት ውስጥ በተግባር ያለምንም ተጽዕኖ በማይሳተፉበት የሚተዳደሩበትን ህገ መንግስት በመቅረጽና ይሁንታ ሰጥተው ባላቆሙት ስርዓት በሚገዙበት በሚተዳደሩበት በገዛ ሀገራቸው ኬላ ሳይበጅባቸው በነጻ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ እንደልባቸው መንቀሳቀስ ሰርተው ነግደው ሸምተው መኖር በማይችሉበት ወዘተ ሁኔታ ይያገዛስ ያስተዳደር ለውጥን አመጣቷል ብሎ መናገር በህዝብ መቀለድ ነው። የጥክሱ መጨረሻ ስለዚህ እነዚህን መሰረታዊ የህዝብ ችግሮች ለመፍታት ግንባርን ሰጥቶ መታገልና ዘንድሮን የነጻነታችን መቀዳጃ ለማድረግ እንምከር እንደራጅ እንታገል። ከጥንትስ ካሁን በተግባር የተማርነ የምንገኘው ነጻነት የሚዋጀው በኃይል በትግል ብቻ መሆኑን ነው። መልሶ መላልሶ በአጽንኦት እንደተነገረው የኢትዮጵያን ችግሮች ለመፍታት ሁሉን አቀፍ ጊዜያዊ የሽግግር መንግስት ማቋቋም ነው። በዚህ ወቅት የሚያምታቱ ነገሮች እንደ ብሔራዊ እርቅ የመሰሉ መያዣ መጨበጫ የለሽ ባዶ መፈክሮች ጦፈኛ መሆናቸውን ማጤን ተገቢ ይሆናል። ሌላው በመጻትነቱ ብቻ ሳይሆን የሽግግር መንግስት መስረት አስፈላጊነትን ከመያነሱት መሃል እነ ግብራበሮቹ ጽፈታቸው መጉላቱ በግርግር የተለመደውን የዘረኞቹን ስብስብና የጫማላሽዎቻቸውን ባዲስ መልክ ሊጎልቱብን ያሴሩ መሆናቸውን ሁለቴ ማሰብ አይጠይቀንምና ወያኔና ቡችሎቹ መንግስየም ቢሆን የኢትዮጵያ ጣላቶች ናቸውና አስቀድመን የነሱ አሸጋጆችን ቀንዶቻቸውን መምታትና ጠግ ማፊያስ ይገባናል። ይሄን አመት በትግላችን አዲስ እናደርጋለን ሲሉ ታዬ ቶላ ከጎላ ሚካኤል አዲስ አበባ ለፍተበቸውን አጠናቀዋል። ተከታዩን ደብዳቤ የላኩልን ደግሞ ሰለሞን ከሚኒሶታ ግዛት አሜሪካ ናቸው። ፖለቲካና ኮረንት ይላሉ። እንደምን ሰነበታችሁ የፎነቶ ሬዲዮ ስርጭት አዘጋጆችና አድማጮች በሙሉ። ፎነቶዎች በየቀኑ የምታስተላልፉት ፕሮግራሞቻችሁን የማዳመጠው በፍቅር ነው። ፕሮግራማችሁ በሙሉ ቁም ነገር አዘልና አስተማሪም በመሆናቸው የየለቱን ፕሮግራማችሁን የማዳመጠው ሁለቴ ነው። ማዳመጥ ብቻ ሳይሆን እኔም ሲያመቸኝና ሐሳብ ሲመጣልኝ ለአድማጮች ጆሮ እንድታደርሱልኝ ደብዳቤ ለመጻፍ ወስኜ እነሆ ይህችን ጽሑፍ ልኬላችኋለሁ። ለነገሩ በተለመደው አባባል ፖለቲካና ኮረንቲን በሩቁ ነው አይደል የሚባለው? አባባሉ ተንኮላዘልና አዘናጊ በመሆኑ ሁሌ አባባሉን ስሰማው ልቤ አይፈቅደውም። አባባሉ ኮረንቲ ይገላል፣ ፖለቲካም ያስገድላል የሚል ማስፈራሪያ መልእክት በአእምሮ ውስጥ ይረጫል። በርግጥ ከኮረንቲ ራቁ ምክር ትክክል ነው። ምክንያቱም ኮረንቲን አላግባብ ከነካው ብርሃን መስጠቱን ትቶ ካልገደለ ያፈርጥሃል። ፖለቲካ ሳይነካን በሩቁ መሆን ይቻላልን? ስለሚባለው አነጋገር ትክክለኛነት ወይስ ዘረኛነት ከመናገሪ በፊት ስለ ኮረንቲስ ማብራሪያ መስጠቱ አላስፈላጊ ቢሆንም ግን ስለ ፖለቲካ በጥቂት መነጋገሩ መልካም ይመስለኛል። ለመሆኑ ፖለቲካ ማለት ምን ማለት ነው? ቃሉ ከግሪክ ቃል ማለትም ፖለቲካ ከሚለው ቃል የመጣ ስለመሆኑ ሲነገር ትርጉሙ ደግሞ የከተማዎች ጉዳይ ለማለት ነበር። ተገጣጣሚ ሆኖ በአማርኛም ፖለቲካ ነው የሚባለው። እና ፖለቲካ ማለት ምን ማለት ነው? ፖለቲካ ማለት አገርን ለማስተዳደር የሚካሄዱ እንቅስቃሴዎች በተለይም በግለሰቦች ወይም በፓርቲዎች ስልጣን ለማግኘት በመካከላቸው የሚካሄዱ ክርክሮች ወይም ቅራኔዎች ናቸው። ባጭሩ ፖለቲካ ማለት የኑሮ ውጣ ውረድ ነው፣ ለብቻም ሆነ በማህበረሰብ ደረጃም። የዳቦ ዋጋ ሲጨምር 99% የሆነውን የኢትዮጵያ ሕዝብ ያስጨንቀዋል። ለምን ብሎም ይጠይቃል። ሰሚና ምላሽ ሲያጣ ያጉረመርማል፣ ይቆጣል፣ ያምጻል እንጂ የፖለቲካ ነውና ምን አገባኝ ብሎ አይቀመጥም። እና ፖለቲካ ማለት እኮ ይህ ነው በቀላል አገላለጽ። የሰው ልጅ ባለበት ሁሉ ፖለቲካ አለ። እያንዳንዱ የሰው ጉዳይ ሁለት የፖለቲካ አጠንቃኞች አሉት። አንደኛው አቀንቃኝ ደጋፊ ሲሆን ሌላኛው አቀንቃኝ ደግሞ ተቃዋሚ ነው። ፖዚቲቭ እና ኔጋቲቭ እንደሚባለው ማለት ነው። ለምሳሌ ያህል ጽንስ ማስወረድ ፖለቲካ ነው። ጽንስ ማስወረድ ህይወት መግደል ነው የሚሉ አቀንቃኞች ያሉትን ያህል ጽንስ ማስወረድ የሴቶች መብት ነው የሚሉ አቀንቃኞች በተቃራኒው አሉ። ሁለቱም አቋሞች ፖለቲካ ናቸው። እንኳን ሴቶቹ ወንዱም እኔ አልወልድምና ምን አገባኝ ሳይል እንዳመለካከቱ የየራሱን አቋም ይይዛል። አንዱ ያንዱን አቋም ለመጣልና የራሱን አቋም በሌላው ላይ ለመጫን የማያደርገው ቅስቀሳና የማይወጣው ሰልፍ የለም። የፖሊስ ኃይል ካልገላገላቸው ደግሞ መፈነካከትም አይቀርም። ላለፉት 50 ዓመታት የኢትዮጵያ ህዝባዊ መንግስትን እውን ለማድረግ የሽግግር መንግስት ሲጠይቅ ካምባገነን ገዢዎቹ ያገኘው ምላሽ ህይወቱን ማጣት ብቻ ነው። ያልተሳካው ይህ የህዝብ ጥያቄ በሚሊዮን የሚቆጠር ህይወት ሰልቧል። ይህ ሁሉ እኮ ፖለቲካ ነው። በመሆኑም ማንም ከፖለቲካ ሊርቅ አይችልም የሚለውን መቀበሉ ተገቢ ይሆናል። እንዳም ባገነኖች ፍትህን ማጓደልና እንደ ህዝብ ለፍትህ መቆም ፖለቲካ ነው። በመድራችን በርካታ የፍትህ ጥሰቶች በየቀኑ ይከሰታሉ። የፍትህ ጥሰት አድራጊን አይቶ እንዳላዩ ማለፍ በራሱ ፖለቲካ ነው። ዴዝመን ቱቱ እንዲህ ብለዋል፣ በደል ሲፈጸም አይቶ አያገባኝም ማለት በዳዩን መደገፍ ነው። ከፍትህ መሸሽ በራሱ ፖለቲካ ነው። ምክንያቱም ፍትህ ነሽውን ጨቋኝ ወይም በዳዩን የሚያገዝ የፖለቲካ አቋም መውሰድ ማለት ነው። የነዚህ አይነት ሰዎች ችግር አንድ ፍራት ሲሆን፣ ሌላ መልኩ ደግሞ ብንናገር ማንም ሐሳቤን ከቁጥር የሚያስገባ የለም ከማለት የመነጨ ተስፋ መቁረጥም ሊሆን ይችላል። መታወቅ ያለበት ግን የዛሬው ዝምታ ግን ነገ በደል ፈጻሚዎቹ በሱ ላይ እንደሚመጡበት ያለማወቅ ነው። ሰሚም ቢያጣ ድምጹን ማሰማቱ በራሱ ጀግንነትና ሌላውን የሚያበረታታ መሆኑንም ማወቅ መልካም ነው። እንኳን በእኛ ኋላ ቀር አገር ቀርቶ ሰለጠን ባለውም አሜሪካ የሚሰማው ዜና አስደንጋጭና አስገራሚም ነው። በ2016 ዓመተ ምህረት በተካሄደው የፕሬዝዳንትነት ምርጫ እንደ አውሮፓውያን ዘመን አቆጣጠር ማለት ነው፣ ድምጽ የሰጠው 58 ከመቶ ሲሆን ምን አገባኝ ብሎ ድምጽ ያልሰጠው ቁጥር ደግሞ 48 ከመቶ ነበር። ያለኛ ዴሞክራሲ ላፈር በሚል አገር ውስጥ ይህን ያህል ህዝብ መምረጥ አልፈለገም ሲባል አሳፋሪ ቢሆንም ግን ይሻለኛል ያለው የፖለቲካ ውሳኔው ነበር። እና መምረጥም ፖለቲካ ነው፣ አለመምረጥም ፖለቲካ ነው፣ ተወደደም ተጠላ። እንግዲህ በሰዎች መካከል የሚነሱ ጉዳዮች የፖለቲካ አቋም ካላቸው ፖለቲካና ኮረንቲ በሩቅ ነው። እኔ ፖለቲካ አልወድም፣ እኔ ከፖለቲካ ነጻ ነኝ፣ ፖለቲካን ለፖለቲከኞች ወዘተ የሚባሉ አባባሎች ከየት የመጡ ናቸው? በማንስ ነው የበለጠ የሚራገቡት? መንግስት የህዝብ እስካልሆነ ድረስ መንግስትና ህዝብ መጋጨታቸው የዘወትር ክስተት ነው። በዚህ የተመረጠ መንግስት ህዝብን ክዶ በደል ሲፈጽም ማየቱ የተለመደ የሰለጠን ባይ አገሮች ክስተት ነው። በአሜሪካ፣ በእንግሊዝ፣ በፈረንሳይ ህዝብ የመረጣቸው መንግስቶች ህዝባቸውን ሲያሰቃዩ እያየን ሲሆን፣ ህዝብ ያልመረጣቸው ሰሜን ኮሪያና ኢትዮጵያ መሰል አገሮች ተመሳሳይ ድርጊት ሲፈጽሙ ስናይ ከዝንጀሮ ቆንጆ ምን ይመረርጡ ቢሆንብን አይፈረድብንም። አሁን ህዝብና መንግስት ይጋጫሉ። መንግስት ደግሞ ለመግደል የሰለጠኑና እስካፍንጫቸው የታጠቁ ወታደሮች ስላሉት አዘውትሮ አሸናፊ ይሆናል። ያውም አሰቃቂ በሆነ ደም ማፍሰስና እኔን ያየ ተቀጣ አይነት ጠንካራ መልእክት በማስተላለፍ። ይህ እኮ በእኛ ሀገር ተከስቷል። ፋሽስታዊው የደርግ መንግስት ለኢትዮጵያ ህዝብ የሰጠው ምርጫ ሁለት ብቻ ነበር፣ ወይኔን አሊያም ኢህአፓን ምረጥ ነበር። በረገበ የፖለቲካ ሁኔታ ውስጥ ሊኖር የሚችለውን ሶስተኛ አማራጭ ማለትም ወላዋዩን ክፍል እንኳ ድራሹን አጥፍቶ በሱ እግር ስር አስገብቶ ነበር። እንደተባለውና እንደሆነውም ህዝቡ ከኢህአፓ ወገነ። ጸረ ህዝብ ኃይሉ ደግሞ ከደርግ ጋር ወግኖ የገዛ ልጆቹን በላ። ደርግንም ደግፎ ደም ማፍሰስም ባንወደውም ፖለቲካ ነበር። ጀግና ሆኖ ከኢህአፓ ጎን ተሰልፎ ለነጻነት፣ ለዴሞክራሲ፣ ለህዝባዊ መንግስት፣ ለፍትህ መዋጋትና መስዋዕት መሆን ደግሞ ህዝባዊ ፖለቲካ ነበር። እና ከኮረንቲ መራቅ ያውም በብዙ ሜትሮች መራቅ ይቻላል። ፖለቲካ ግን የምንኖረው በመሆኑ ልንርቀው ቀርቶ ልንለየውም አንችልም። ሊያርቁን የሚፈልጉት ለመብታችሁ አትታገሉ የሚሉን ናቸው። ሊለዩን የሚፈልጉት የሽግግር መንግስትን እንዳንጠይቅ የሚፈልጉ አምባገነኖች ብቻ ናቸው። ሊያርቁን የሚፈልጉት ደሃ ፖለቲካ አይገባውም የሚሉ ናቸው። የንጉሱ መንግስት፣ የፋሽስቱ መንግስት፣ ጠባብ ብሔረተኛው የወያኔ መንግስትና የአሁኑ ዋሾ ኮሎኔል መንግስት ሁሉም የወጣቱንና የተማሪውን ትግል ለማኮላሸት ወላጆች ልጆቻችሁን ምከሩ ልመና አይሉት ማስፈራሪያ መስጠታቸውን አንዘነጋም። የወጣቱ ትግል የህዝቡ ትግል ነው እንጂ ልዩ አይደለም። ተማሪ ዓላማው መማር እንጂ ፖለቲካ አይደለም ሲባል ሰንብቷል። አለማወቅ እንጂ ፖለቲካ ተማሪንና ወጣቱንም ይነካል። እንኳን ተማሪውን አማኞችም ከፖለቲካ ነጻ ሊሆኑ አይችሉም። የዳያስፖራ ሲኖዶስና የአገር ቤት ሲኖዶስ ተብሎ የጎራ ትግል ማድረጉና መሪዎቻችንን የምንሰይመው እኛ የሙስሊሙ ምዕመናን እንጂ መንግስት አይደለም ማለት ፖለቲካ ካልሆነ ምን ሊሆን ይችላል? ሲሉ ሰለሞን ከሚኒሶታ ግዛት አሜሪካ ደብዳቤቸውን አጠናቀዋል። ለተወደዳችሁ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርባለሁ። በኢትዮጵያ እየተስተዋሉ ያሉ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ቀውሶች የሚደበቁ ወይም በዝምታ የሚታለፉ ሳይሆኑ አገሬንና ወገኔን የሚል ዜጋ ሁሉ ወደ መረፍ ትግሉ ገብቶ የውድቀታችን መንስኤ የሆኑ አገዛዞችንና ተባባሪዎቻቸውን መታገል ግድ ይላል። ዘርፈ ብዙ ቀውሶች እየተደራረቡብንና እየጨመሩ በሄዱ ቁጥር አገርንም ሆነ ዜጎችን ለከፋ አደጋ ማጋለጣቸው የማይታበል እውነት መሆኑን ከዛሬዋ ኢትዮጵያ ጅምር ሴራዎች ብዙ መማር ይቻላል። ኢትዮጵያና ዜጎቿ ዛሬ ለደረሱበት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ቀውሶች እንደ አሉታዊ ውጤት የሚታዩ ናቸው። የነዚህ አሉታዊ ውጤቶች ከዚህ የደረሱት መንስኤዎችን ከሥራቸው መንግሎ መጣል ሲገባ ባለፉት ግማሽ ምዕተ ዓመታት ውስጥ የተደረጉ መራር የለውጥ እንቅስቃሴዎች በአስመሳይ አምባገነኖችና ዘረኞች በመጨናገፋቸው ነው። የሀገር ችግር መንስኤዎች ከሥራቸው ተመንግለው ከተጣሉ ውጤታቸው አዎንታዊ መሆኑ እንደተጠበቀ ሆኖ እየተበሰበሱና እየተውሸለሸሉ ከሄዱ ደግሞ ውጤታቸው አሉታዊና ቀውስ ሊሆን እንደሚችል ከዛሬዎቹ የኢትዮጵያ ተጨባጭ ሁኔታዎች የበለጠ አስረጅ ሆኖ ሊጠቀስ የሚገባው ጉዳይ የለም። የኢትዮጵያ ህዝብ የሥር ነቀል ለውጥ ጥያቄ ከ60ዎቹ ጀምሮ በተደረገ ትግል የበርካታ ኢትዮጵያውያንን ህይወት የቀጠፈ ቢሆንም እስከዛሬ ምላሽ አላገኘም። በዚህ ግማሽ ምዕተ ዓመት ውስጥ ለተከፈለ መስዋዕትነት አውንታዊ ውጤት ማግኘት ሲገባ ችግሮች ይበልጥ እየተወሳሰቡና እየተጣላለፉ መሄዳቸው የታሪካችን ትልቅ ጠባሳ ነው። ለዚህ ሀገራችንና የዜጎች መከራ ዘመን መበራከት ደግሞ በታሪክም በሞራልም ተጠያቂ መሆን የሚችሉት አገዛዞች፣ ተቃዋሚ የፖለቲካ ድርጅቶችና ባዮች እንዲሁም የመጥፎ አገዛዞችና የባዕድ ኃይላት መንደኛ የሆኑ ተማርን ባዮች ናቸው። ላሉታዊም ሆነ አውንታዊ ውጤቶች መንስኤዎች አሉ። ለዚህም ነው መንስኤና ውጤት የማይነጣጠሉና የተያያዙ ናቸው የሚባለው። በሀገራችንም አንድ ትልቅ አባባል አለ፣ ያልዘሩትን አያጭዱም ይባላል። እውነት ነው። በየተራ የተፈራረቁ አገዛዞችና መጥፎ አሳቢና የተማሩ በሚባሉ ቡድኖች አገራችን ዛሬ በዘርፈ ብዙ የቀውስ ወጀብ እየተመታች ትገኛለች። ኢትዮጵያን ከግማሽ ምዕተ ዓመታት ባለፈ ለሆነ ጊዜ እየተፈራረቁ በኃይል የተጫኑባት መጥፎ አገዛዞችና ተባባሪዎቻቸው ከፈጸሟቸው እጅግ ዘግናኝና አስቀያሚ ተግባሮቻቸው ይልቅ የፈጸሟቸው መጥፎ ተግባሮቻቸውን ሽምጥጥ እያደረጉ መካዳቸውና ከደሙ ንጹህ ነን የማለት ክህደታቸው የበለጠ ያማል፣ ያሳፍራልም። በመጥፋት ላይ ላለችው አገራችን ኢትዮጵያ ተጎጂ ለሆነው ህዝብ ከእድገትና ልማት ውጭ እንዲሁም ፍትሃዊ አስተዳደርን ከማስፈን ውጭ ያጠፋነውና የበደልነው አንዳችም ነገር የለም የሚል ክህደትን መፈጸማቸው ነው። ባለፉት 2 ዓመት ተኩል ጊዜያት ውስጥ በህዝብ አመጽ ወደ መቀሌ የተገፋው ወያኔ መልካም አስተዳደር፣ ዴሞክራሲ፣ ፍትህ፣ እኩልነትና ልማት ከኛ ወዲያ ላሳር ጩኸትንና የዛሬውን ኮሎኔል ለውጥና ብልጽግናስ ከኛ ወዲያ ላሳር ፉክክርን በምሳሌነት ማንሳት ይቻላል። የነዚህ ሁለት ዘረኛ ቡድኖች የዛሬው እኔሻል ንትርክ የራሷን መቀመጫ ሳታይ በሌላዋ ዝንጀሮ የከሳቀችው ዝንጀሮ ተግባር የተለየ አይደለም። ሁለቱም ከዘረኞች ባህር የተቀዱ ዘረኞች በመሆናቸው ተመሳሳይ እንጂ ልዩነት የላቸውም። ይህ የገዢዎችና ባለሟሎቻቸው መካካድና መወራወር ስር የሰደደ የሀገራችን ችግር ነው። የኢትዮጵያ ጉዞ ከድጡ ወደ ማጡ እየሄደ መምጣቱን ተከትሎ የንጉሱ አገዛዝ ከፋሽስታዊው ደርግ፣ የፋሽስታዊው ደርግ ከወያኔው ከኮሎኔሉ አገዛዝ የተሻለ ነበር ከሚል ማነጻጸሪያን ሲሰጡ የየስርዓቶቹ ተዋናዮች ባለሟሎቻቸው እንዲሁም የየአገዛዞቹን ተግባር በውል መገምገምና መረዳት ለተሳናቸው ተማርን ባይ አደህዳሂዎችን መመልከት መስማት ብዙ ያሳዝናል፣ ያሳፍራልም። የሚሸመጥጡት አንድ እምነት ግን አለ። ከንጉሱ እስከ ወያኔ ያሉ አገዛዞች በህዝብ የተጠሉና የተተፉ በመሆናቸው በህዝብ ተቃውሞ ከስልጣን የተወገዱ ከመሆናቸው የተሻለ የሚባል ማስረጃ ማቅረብ አይቻልም። አገርና ወገኔን ወዳለው የሚል ኢትዮጵያዊ ሁሉ ትኩረቱና የትግሉ አቅጣጫ ካለፉ የረጅም ዓመታት ስህተቶች በመማር የዛሬዋንና የነገዋን ኢትዮጵያ እንዴት ወደ ተሻለ ደረጃ ማሸጋገር ይቻላል በሚለው ላይ መሆን አለበት ባይ ነኝ። የወያኔና የኮሎኔሉ ሰጣገባ ለድናግረን ወይም ለዳግመኛ ስህተት ሊዳርገን አይገባም። ኮሎኔሉ ባፉና በቃላቶቹ ከሚያስጎደጉዳቸው መልካም መሳያ እንደበቶቹ ጀርባ ዘረኝነቱና ፈላጭ ቆራጭነቱን እንዲሁም የስልጣን ጥማቱን የሚያመለክቱ በርካታ ማስረጃዎች አሉ። ከ27 ዓመታቱ የወያኔ ተግባራት ካለምንም ልዩነት ኮፒ ፔስት በሚባል መልኩ ወደ ተግባር እየተለወጡ ነው። የኮሎኔሉን ወርተረኛ ነው የሚያስብሉትን ማስረጃዎች ማስተባበል የሚችልበትን የተግባር ማስተባበያ የለውም። በኮሎኔሉ አገዛዝ የሁለት ዓመታት ተኩል በሚገመት አጭር ጊዜያት ውስጥ በተለያዩ የሀገሪቱ አካባቢዎች በተካሄዱ የብሔርና የሃይማኖት ጥቃቶች ኦነግና ኦፌኮ ብቻቸውን አልፈጸሙትም። የኮሎኔሉ አገዛዝ ከታችኛው እስከ ላይኛው መዋቅር የተሰገሰኩ መንግስታዊ አካላትና መዋቅሮች ጭምር ተባብረው ያደረጉት መሆናቸውን መካድ አይቻልም። በተፈጸሙ የዘርፍ ግጭቶች ከነ አባሪ ተባባሪዎቹ ተጠያቂ መሆን ያለበት ወንጀለኛ ነው። ያውም በዘግናኙ የዘርፍ ግጭት የአዲስ አበባ ከተማን የህዝብ ስብጥር ባህሪን እንቀይራለን ዘመቻንስ ኮሎኔሉ አያውቀውም? ተባባሪስ አይደለም? አመራር ሰጪስ አይደለም? የዚህ አይነት ተግባር ብዙ ጥቃት የሚመድብ ተግባር መሆኑን አይረዳውምን? ወይስ አላወቅኩም አልሰማውም ማለትስ ይቻላል? ዛሬ ከአዲስ አበባ ወጡ ወደ አዲስ አበባ ግቡ አትግቡ ፈቃጁስ ከልካዩስ ማን ነው? ወያኔ በአዲስ አበባና በዙሪያ የፈጸመውን የመሬት ወረራ ኮሎኔሉና አገዛዙ እየደገመው አይደለምን? ወዘተ ለሚሉ ጥያቄዎች ኮሎኔሉና አገዛዙ የሚሰጡት ምላሽ የላቸው። የለውጥ ኃይል ነን ባይ አዲሶቹ ሽሞች አገር አጥፊና አገር በታኝ ተግባራቶቻቸውና ሴራዎቻቸው ጋህድ ወጥተዋል። የዩጎዝላቪያ የመበታተን አደጋዎች ናፋቂዎች መሆናቸውን እየተመለከትን ነው። የየክልል ልዩ ኃይሎች መስረታ ከዩጎዝላቪያ ክስተት የተለየ ይኖራቸዋል ተብሎ አይተበቀም። ይልቁንስ ኢትዮጵያን ወዳድ ዜጎች ወዴት እየሄድን ነው? ምንስ እየተሰራ ነው? የሚሉ ጥያቄዎችን ቸል የሚባሉ ጉዳዮች እንዳልሆኑ መረዳት የዘገየ ጉዳይ ቢሆንም ዛሬ ግን እጅግ አንገብጋቢም ወቅታዊም ነው። ነገ በኢትዮጵያ ምን ሊፈጠር እንደሚችል ማንም በርግጠኝነት መናገር የሚቻልበት ሁኔታ የለም። ስለዚህ የዘረኛ የኮሎኔሉ አገዛዝ የኢትዮጵያ አገራችንን ህልውና ያስጠብቃል፣ የዜጎቿን አብሮነትና ሰላም ያሰፍናል ብሎ መጠበቅ መጃጃል ነው። የኮሎኔሉ አገዛዝ ስልጣኑን ባስቸኳይ ሁሉን አሳታፊ ለሆነ የሽግግር መንግስት እንዲያስረክብ ጊዜው ዛሬ ነው። ትግል ውስጥ መግባት ብቻ ያለን የማይመረጥ ምርጫ ነው። ዘረኞችና ጠባቦች ካዘጋጁት የጥፋት ቦይ ውስጥ መንቦጫረቅም ሆነ በሱ ውስጥ መፍሰስ ከእንግዲህ በቃን ማለት ይገባል። ይልቅስ የሁሉን ዜጎች መብት በእኩል ማስተናገድ ወደሚችል ስርዓት ለመሸጋገር አሸጋጋሪ ድልድዩን ለመፍጠር ሁሉን አሳታፊ የሆነ የሽግግር መንግስት ለማቋቋም በተባበረ ኃይል እንነሳ፣ እንታገል፣ ያለ ጥርጥር እናቸልፋለን ሲሉ ታደሰ ክብረት ከአየር ጤና ደብዳቤያቸውን አጠናቀዋል። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
ኢትዮጵያ ሀገሬ መከታ ጋሻይ ለኔ መመኪያ ነሽ ለልቤ መኩሪያዬ የሀገሬ ውበት እጅግ ደስ ያሰኛል ኢትዮጵያዊነቴ እኔን ያኮራኝ ወይዘሪት ኢትዮጵያ የሀገር እመቤት መልክሽ ደም ግባትሽ ደንቆታል ለፍቅር
ሶስ ሶስ
ሶስ ነው አትበሉኝ ኢትዮጵያዊነቱ ልክ እንደ ጥንባው ወይ እንደ ሱርፍ እንደ ተጃረቄ ቡናና ሲጋራ ኋላ እንደመጣልም ሶስ ነው አትበሉኝ ኢትዮጵያዊነቱን የሰውነቴን ግን ደም ውስጥ እንደሌለ እንደሚወልቅ ጨርቅ ኢትዮጵያዊነቱ ኮቶም ሳይሆንም ሲያቆሙት የሚለቅ ካፈጣጠሬ እንጂ ኢትዮጵያዊነቴ ሱስ ሆኖኝም አውቅ በእናቴም በአባቴ በአስቅድማቴ በቅምማቴ ወይንም እንጀላቴ ሱስ ነው አትበሉኝ ነብዩ መሐመድ ሰላም በላቸው ላይ ስፈን እንብሏሉ ዘረኝነት ግምሽታ የሚያጠፋ አይተውኩት አለማወቱ ጃሊት አቤቱ ፈጣሪ በድማሮ ሂሳብ የተጎነጎኑ ምላስ ተከራይተው የሚያመሰግኑ እሳት የሚያስነሱ ፍም የሚያዘግኑ ከሃዲ ምሁራን አገራው ላይ ዘንበው ያለምንም ጥይት በፈቶ ተማርከው ለዘረኛ ስራት ጋሻና ዘብ ሆነው ኢትዮጵያዊነቱ ሱፍ ነው ብሎ ይኛል በሆድ ተንበርክከው
ሱፍ
አቤት ይቺ ሀገር በካሃዲ ምሁር ባድርባይ በባንዳ ልጆቿን ትገብር ታሪኳን ታበላሽ በቁማ ተዋር አቤት ይቺ ሀገር አልላቀቅ ያላት መከራና ጣጣ ይሻልን ስትጠብቅ ይብስ እየመጣ አቢቹ ብልጣብልጥ ሲውል ኢትዮጵያዊ ሲያደርግን በዘር ሲሞት ኢትዮጵያዊ አፈር ዘር አይጠይቅ አይቶ አይናገር እኮ ሶስ ነው አትበሉኝ ኢትዮጵያዊነቱ ገራባ እንደሚያስቁም ልክ እንደ ጥንባሆ ወይ እንደ ሱር
ሶስ
ዘረኝነት እንጂ ሱስ ሆነ የተላወሰ ትላንት ቆሞ ስንዛሬ የተመለሰ
ዘረኝነት እንጂ ዝሆኖ የሚያዛጋ እላይታች የሚያደርግ የሚፈነቃቀል የሚፈራርሰውን ዘወትር ፍለጋ ዘረኝነት እንጂ ዝሆኖ እየመራ ያስጨበጣጠና ቆንጀራ ገጀራ ዘረኝነት እንጂ ዝሆኖ የነገሰ እናት እያማጠች ጎጆ በላዋ ላይ በግፍ ያፈረ ዘረኝነት እንጂ ዝሆኖ የናጠ ያፈነቀቀለ ለረሃብ ለቸነፈር አጋልጦ የሰጠ ዘር መርጦ ያስገደለ አንገት ያስቆረጠ ኤዲያ እናም ሱሱን አትበሉኝ ኢትዮጵያዊነቱ ልክ እንደ ጥማሁ ወይ እንደ ሱረሱ ሱሱን አትበሉኝ ልክ እንደ ጠጅ አረቄ ቡናና ሲጋራ ፋላ እንደመጣ ልምድ ሱሱን አትበሉኝ ኢትዮጵያዊነቴን የሰውነቴን እንግዲህ ደሜ ውስጥ እንደሌለ እንደሚወልቅ ጨርቅ ኢትዮጵያዊነቱ ከቶም ሳይሆንም ሊየስ ያቆሙት የሚለቅ ተፈጣሪ እንጂ ኢትዮጵያዊነቴ ዝሆነኝም አያውቅ በእናቴም በአባቴ በአያት ቅድመ አያቴ በቅምም አያቴ ወይ በምንጀላቴ ሶስት ነው አትበሉኝ ሶስት ነው አትበሉኝ
I'll put it.